ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤንስትሊን እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 17 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥቅምት 17 ቀን 329 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እውን የህዝብ ጠላት ማን ነው በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ ከዜናው በማስከተል እናቀርባለን። ክህደትና ባንዳነት የሚደነቅበትና ትርፋማ የሆነበት ጊዜ ላይ ደርሰናል። ለወያኔ አድራ በሚኒስትር ማዕረግ የሰራችና በኋላም አምባሳደር የነበረችው ታደለች ኃይለ ሚካኤል ከሃዲና አንጃባሏን እያሞገሰች የከዳችሁንና የሌለችበትን ኢሃፓ ተደግፋ ለመክበር በስተርጅና ቀላለች። ቅሌት የወያኔ መታወቂያ ነውና አይገርምም። እሷ በድፍረት የቀላመደችውንና ሌላው የወያኔ ተራ ተላላኪ መላኩ ተገኝ የሰጣውን ቃለ ምልልስ አስመልክቶ ዳኛውማ ሁሌም የኢትዮጵያ ህዝብ ነው በሚል ርዕስ በእያሱ አለማየው የተሰጠውን ማብራሪያ አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና።
የአገዛዙ አምባገነን ባህሪ ከቀን ወደ ቀን እየተጋለጠ እየሄደ ነው ተባለ። በቅርቡ በተለያዩ ሀገሪቱ ክፍሎች በአማራ ተወላጆች ላይ ሲካሄድ የነበረውን አስተቃቂ ጭፍጨፋዎች በመቃወም የአማራ ብሔራዊ ንቅናቄ አብን ረቡዕ ጥቅምት 18 ቀን የጠራው ሰልፍ በብልጽግና ፓርቲ አመራር ቅርንጫፍ የተከለከለ ከመሆኑም በላይ በዛሬው ዕለት በአዲስ አበባ የአብን አመራሮች ለሰልፉ ዝርዝር ሁኔታዎች እየተወያዩ ባሉበት ወቅት የአዲስ አበባ ፖሊስ ጽፈት ቤቱን በመክበብ እንዳይወጡ እንዳይገቡ የከለከላቸው መሆኑን አብን ባወጣው መግለጫ አስታውቋል። የአማራው አካባቢ ኮሙኒኬሽን ቢሮ ሰኞ ጥቅምት 16 ቀን በሰጠው መግለጫ የአካባቢው ህዝብ ያጋጠመውን የተፈጥሮ አደጋ ለመከላከል ጥረት በሚያደርግበት ወቅት ሰልፍ መጥራት የአማራ ክልልን መረጋጋት ለማይፈልጉ ኃይሎች ዱላ እንደማቀበል ይቆጠራል ብሏል። ከዚህ በተጨማሪ አዲስ ማለዳ ጋዜጣ ዋና አዘጋጅ ሰኞ ጥቅምት 16 ቀን ከቀኑ 5 ሰዓት ላይ ከቢሮ በፖሊስ ተወስዶ ከሰዓታት እንግልት ማስፈራሪያና ዛቻ በኋላ ከምሽቱ 2 ሰዓት ላይ መለቀቁን ጋዜጣው ዘግቧል። ከዚህ በፊትም የፍትህ ጋዜጣ አዘጋጆችና የአስራት ሚዲያ ጋዜጠኞች በአገዛዙ የጸጥታ ኃይሎች በማናለብኝነት ታስረው ከተወሰኑ ቀኖች በኋላ መለቀቃቸው ይታወቃል። ባለፈው ሳምንት በጉራ ፈርዳ በደረሰው ተከታታይ ጥቃቶች ምክንያት ቤት ንብረታቸውን ጥለው በመጠለያ ውስጥ ያሉ ዜጎች ቁጥር ከ7000 እንደሚበልጥና የተገደሉ ሰዎችም 41 እንደሆኑ ያካባቢው ነዋሪዎች ለዜና ተቋሞች ገልጸዋል። የወረዳው ኮሙኒኬሽን ጽፈት ቤት በማስተዋቂያ የገለጸው በጥቃቱ 31 ሰዎች እንደሞቱና 5433 ሰዎች እንደተፈናቀሉ ቢሆንም ነዋሪዎቹ ቁጥሩ ከዚያ በላይ ነው በማለት የተሰጠው መግለጫ ውድቅ አድርገውታል። ጥቃቱን ፈጽመዋል የተባሉ 54 አሸባሪዎች በቁጥጥር ስር መዋላቸው ሲነገር ከነዚህ ውስጥ 7ቱ የብልጽግና ፓርቲ አባላት የሆኑ የወረዳውና የዞኑ ባለስልጣኖች እንዲሁም 2 ፖሊሶች መሆናቸውን የወረዳው ኮሙኒኬሽን ቢሮ ገልጿል። ተፈናቃዮቹ በሰጡት ማብራሪያ የተወሰኑ ሰዎች ተይዘዋል ይባል እንጂ አሁንም ያልተያዙት በርካታ እንደሆኑ ገልጸዋል። ጥቃቱን የፈጸሙባቸው ሰዎች አብረው ሲበሉና ሲጠጡ የነበሩ እንዲሁም ለረጅም አመታት አብረው የኖሩና የሚያውቋቸው መሆኑን ገልጸው አሁንም ስጋት ውስጥ መሆናቸውን ተናግረዋል። ከዚህ በተረፈ አገዛዙ የሚያደርገው እርዳታ በቂ እንዳልሆነና ከብቶቻቸውና ንብረታቸው ምን ሁኔታ ላይ እንዳሉ እንደማያውቁ ገልጸዋል። እስካሁን የተጠለሉባቸው ትምህርት ቤቶች ለሚጀምረው ትምህርት ይፈልጋሉ እንደተባሉ የሚናገሩት ተፈናቃዮች ከአገዛዙ ብዙም ትብብር እንዳልተደረገላቸው ይገልጻሉ። እስካሁን በዞኑና በወረዳው ያሉ ነዋሪዎች የሆኑ ነጋዴዎችና ገንዘብ ያላቸው ሰዎች አንዳንድ እርዳታ እያደረጉ ቢሆንም ተፈናቃዮችን በዘለቄታ ለመርዳትና ለማቋቋም ከዚህ የበለጠ ርብርብ ያስፈልጋል ተብሏል። የዓለም የምግብና የእርሻ ድርጅት ፋኦ ማክሰኞ ጥቅምት 16 ቀን ባወጣው መግለጫ ያንበጣ መንጋ በአፍሪካ ቀንድ በአዲስ መልክ እየተራባ መሆኑን ገልጾ ሁኔታው በጣም አሳሳቢ መሆኑን አስታውቋል። በአዲስ መልክ የተፈለፈሉ ያንበጣ መንጋዎች በኢትዮጵያና በሶማሊያ የተለያዩ ቦታዎች እያዳረሱ ሲሆን በሚቀጥለው ታህሳስ ወር ወደ ኬንያ ሊሻገር ይችላል የሚል ስጋት አለ። በየአገሮቹ ካምናው በተሻለ ዝግጅት ተደርጓል ቢባልም አንበጣውን በሚገባ ለመቆጣጠር ገና ብዙ የሚቀር መሆኑን ተቋሙ ገልጿል። በአሁኑ ወቅት በስምጥ ሸለቆ ምስራቃዊና ምዕራባዊ ክፍሎች የሰፈረው ያንበጣ መንጋ ወደ ሰሜን ያማራውና የትግራይ አካባቢ እንዲሁም ወደ አሰላ ሐረር ኦጋዴንና ደጋቡር አካባቢዎች የተሰራጨ መሆኑን ተገልጿል። ፋኦ በዳሮር በበለጠ ቁጥር ሊፈረፈር የሚችል መሆኑንም ጠቅሶ አስፈላጊው የመከላከል ስራ ላይ ዝግጅት እንዲደረግ አሳስቧል። የወያኔ ቡድን መሪ ለዓለም መንግስታትና ለዓለም አቀፍ ድርጅቶች ደብዳቤ ጽፎ ማሰራጨቱ ታወቀ። ወያኔ በደብዳቤው ላይ አገዛዙ ህገወጥ በሆነ መንገድ አገራዊ ምርጫውን በማስተላለፍ በማናለብኝነት ስልጣን ላይ የተቀመጠ ነው በማለት ካወገዘ በኋላ ትግራይ በህገ መንግስቱ መሰረት ምርጫ በማካሄዷ አገዛዙ በጀትና የዓለም አቀፍ ድርጅቶችን እርዳታ ለትግራይ ከልክሏል በማለት ከሷል። የአንበጣ መከላከያ መሳሪያዎች ወደ ትግራይ እንዳይገቡ መድረጉን፣ ለኮሮና ቫይረስ ያፍና ያፍንጫ መፈኛ ማስክ መከልከሉን እንዲሁም መደበኛ በጀት እንዲቋረጥ ማድረጉን ጠቅሶም ጽፏል። በትግራይ በኩል በሰላማዊ መንገድ ችግሮችን ለመፍታት ያደረገው ጥረት በአገዛዙ በኩል በተደጋጋሚ ውድቅ መደረጉን ጠቅሶ በትግራይ ህዝብ ላይ የተደረገው ጦርነት ተባብሶ ሳይሄድ ዓለም አቀፍ ህብረተሰብ ጣልቃ ገብቶ ለችግሩ መፍትሄ እንዲሰጠው ጥሪ አድርጓል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ካጁ ዘማታቱ
ጠላት ማን ነው? ጠላት ማን ነው? ወዳጅ ማን ነው? ለሚለው በሰረታዊ ጥያቄ ምላሽ መስጠት የትግሉ መጀመሪያ ነው። ለዚህ ጥያቄ ትክክለኛው ምላሽ ካልተሰጠ መታገል ቀርቶ መታገል ማስፈልጉንና ማንን ተጻሮ የሚለውንም ለመረዳት ለማወቅ ሳንችል ቀርተን ጠላት ወዳጅ መስሎ ይጫወትብናል። በዚህ ላይ ብዙ ተመክሮ ያላቸው የጥንቶቹ ጠላትማ ጠላት ነው አስቀድሞ መምታት አሾክሾክዩን ነው ብለዋል። በየጊዜው የተሰየሙብንን አምባገነኖች አገር ወዳድ ብለን አቅፈን አገራችን ኢትዮጵያን ላስከፊ አደጋ ዳርገን ቆይተናል። መንጌ መንጌ ያሉ ወዶ ገቦች ሁሉ ነፍሰ ገዳዩ አገሩን ይወዳል ብለው ሲከራከሩለት ሰምተናል። ህዝቧን በተለይም ተኪ አልባ ትውልድና ወጣቶች ጨፍጭፎ አገር መውደድ ማለት ምን ማለት ነው? መለስም ሲመጣብን ነጻውጪ ብለው አቆላምጠው ያቀፉትና ለትግራይ ህዝብ የቆመ መስሏቸውን በጎጠኝነት ጉዞ ያጀቡት ጥቂቶች አልነበሩም። ኮሎኔል ዶግሞ በባድ ሲሾምብን ይህ ወይኑ የባጀ እባብ ነውና ከወዲሁ ትግላችንን ለሽግግር ሂደት በመከተል እንዳይደላደልብን እናድርግ ቢባል ይሄም እግዚአብሔር አላህ የሰጠን ተአምር ነው ሙሴ ነው ብለው ጫማ ሳሚዎችና ተንበርካኪዎች በስተው ሊፈጀን ጊዜ ሊገዛና ሊጠናከርብንም ይችላል። ወዳጅ ጠላትን መለየት ያቃተን ብቻ ሳይሆን ያደባለቅነው እኛው ነንና የራሳችን ጠላት ራሳችን ነን ብንል ማጋነን አይሆንም። እባብን በጉያ የለመደብን ይመስላልና መነደፉ ሲያንሰን ነው። የአማራው ህዝብ ዋነኛ ጠላቶች በስሙ ውርውር የሚሉት ተለጣፊዎችና አስመሳዮች መሆናቸውን መካድ ከቶም የሚቻል አይደለም። ከኢዴን እስከ በአዴን ከታምራት እስከ ገዱ ሁሉም የአማራው የመጀመሪያ ጠላቶች ሆነው ተገኝተዋል። ለወያኔም ለኮሎኔሉም ማድረው ህዝብን ያስጠቁ ታጋዮችን ያስገደሉ ለዘረኛ መጋዣ ሆነው የጎዱ ናቸው። ስም መጥራት ካስፈለገ ከባድ ሆኖብን አይደለም። ፕሮፌሰር አስራተም ሆዳም አማራ ያሉት ወደዋል ነበርም። ማህደን በቅድሚያ ጉዳት ያደረሱበት አማራዎች ናቸው። የህዝብ ወገን እየመሰሉ የህዝብ ትግል ሲደራጅና ሲያየል ከጀርባ የሚወጉትን ሁሉም ያቃቸዋል ክህደቶች ብሏቸዋል። የሚያሳዝነው ታዲያ ጠላቶች የሆኑት ተጋልጠው ውግዘት ከደረሰባቸው በኋላ ተመልሰው ወደ ህዝብ ጎራ ጠጋ ሲሉ የሚቀበሏቸው መሪ የሚላቸው መብዛቱ ነው። ታዲያ ይህን አይነት ህዝብ በስቶ ነጋጠባ በመሰሪዎቹ ቢጨፈርበት ማን ሌላ ጥፋተኛ ሊፈለግ ይችላል? ኢትዮጵያና ለህዝቧ በጀግንነት ታግሎ አያሌ መስዋዕትነትን የከፈለውና አሁንም እየታገለ ያለው ኢሃፓ በጠላትነት ፈርጀው የሚሻጥሩት የሚያጠቁት ሌሎች ሳይሆኑ የአማራው ወዳጅ ጠበቃንን የሚሉት አጭበርባሪዎችና የጠላት ቀጥረኞች ናቸው። አንደኛው በኢሃፓ አማራ አመራር ኖሮ አያውቅም ሲል፣ ሌላው የደርግ ነፍሰ ገዳይ ደግሞ በቅርቡ ሳይቀር የአማራ ነኝ በሚል ሬዲዮ ቴሌቪዥን ቀርቦ በኢትዮጵያኖች ጥረትና መስዋዕትነት የተቋቋመውን ድርጅት ሻቢያ የመሰረተው ነው እስከማለት ደርሷል። ፍጅት እያካሄደ ያለውን ኮሎኔል ያገርና የህዝብ ወዳጅ ብለው አፋቸውን ሞልተው ሲያዳንቁ እነ ጀነራል አሳምረው ጽጌ አስገደሉትን ከሃዲዎች አገሩን ዳር ሲሉ በድንገት በወልደት እንኳ ኦሮሞ ነኝ ማለት የጀመሩትን የዘረኞች ሎሊዎች ሲያሞግሱና ሲያወድሱ ለኢትዮጵያ አንድነት የቆሙትን ግን ኮሎኔሉ ሲያስር ሲያገዝ እየደገፉ ያሉት ገንዘብ ከውጭ አገር እየተበሰቡ አማራን በለው ብለው የሚረዱት አማራ ምሁሮች ወይም ፖለቲከኞች ነን ባዮች ናቸው። ያፓን ጣላት አድርገው የሚሟገቱ ኮረኮር ቢደረጉ ለወያኔም ለኮሎኔሉም ለባዕድም የተቀጠሩ መሆናቸውን ለመረዳት ብዙ ጊዜ አይፈጅም። ትግሉ የኛ የምር ስለሆነም ገና ብቅ ሲሉ ጀመረን አጋልጠን ታግለናቸዋል። የሚቀጥል ትግል ለመሆኑም ምንም ጥርጥር የለውም። ህዝብ ተለውጧል፣ ታሪክ ዋሽቷል ማለት ዋልመች ስላለን በጅምላ መገምገሙ ለኛ አይመጣልንም። ስህተት ነውና ህዝብን ሲመለከት ጭቆኑ ህዝብ በፈለግነው ደረጃና ጥንካሬ ባይሆንም ዛሬም ይታገላል ይሰዋል። የሚያደራጅና የሚያታግለው ስላጣ ግን የሚደነባበረው ሁሉ ከኔም ሌላ መሪ የለህኩ ያሉ ቆርጦ ቀጥሎችና በቁርጥ አዳሪዎች ተወዝፈውበታል። መድረክ ያዘውም ምሁር ዘረኝነትን መራቅ ያቃተው አንጀት በጣሽ ሆኗል፣ ለክህደት ተሸንፏል። ካህን ያልነውም አቡነ ጴጥሮስን ሳይሆን የወያኔውን ካድሬ ጳውሎስን የተከተለ ሆኗል። እነ ኢንጂነር ኦስማን በነሽመልስ አብዲሳ ተተክተዋል። የኮሎኔሉ የውሸታም ቃል የሐቅ ፈርጥ የመሰላቸው ዛሬም አሉ። ኤሎሄ ኤሎሄ ሲያንስ ነው። የህዝብ ጆሮና አይነን ያሉት የሻቢያ መሳሪያ የግብጽ ተገዥና የወረቀት ፋኖ መሆናቸውን አረጋግጠው አሁንም የህዝብን ኪስ ለማራቆት ያልሆኑትን ነን ብለው ብዙዎችን ማደናገርና መዝረፉን ተያይዘውታል። የህዝብ ወገን ሳይሆኑ የጠላቶቹ ወዳጆች መሆናቸውንም አረጋግጠዋል። ከዚህ ሁነት በራሳቸው ትግል ለመውጣት በቀድሚያም ጠላትን ባንዳውን ወዳጅ ብሎ ማቀፍ መተው ይኖርብናል ማለት ነው። ህዝባችን በቆራት ትግል አገሩን የጠበቀው ሶላቶውንም ባንዳውንም ታግሎ ነው። የቺሊ ህዝብ ሰሞኑን እንደተረዳ ነው በረጅም ትግል የሟቹን የጀነራል ፒኖሼን የፋሽስት ህገ መንግስት ሽረው አዲስ ህገ መንግስት ተወያይተው ሊያጸድቁ ወስነዋል። ኮሎኔሉና ጨፍሮቹ ግን የወያኔን ዘረኛ አንድነት አጥፊ ህግ በደማችን እንጠብቀዋለን ብለው በይፋ ፎክረውብናል። ዛሬም ከወያኔ ጋር አፍ ሲጋፈጥ ወያኔ እንዳደረገው ሁሉ የፈረደበትን አማራ በፌዴራል ጦር ሽፋን ሊማገድ ዝግጅት እያደረገ ነው። የሱዳን ህዝብ ትግል ገና ያላከተመ ሲሆን ምንም እንኳ ከአሜሪካ ጋር አገዛዙ ቢገጥምም የህዝብ ትግል ሊጠላቸው እንደሚችል ግልጽ ነው። በገዢዎች አልተነዱም። ኮሎኔሉ ተነሱና ትራምፕን አውግዙ ወይም ደግፉ ሲላቸው ለፍጅት የተዳረገውን ህዝብ ዘንግተው ሊሰለፉበት አልተነሱም። የኢትዮጵያ የፖለቲካ ስፈኞች ሰቆቃ ቀጣይና የከፋ ሆኖ አንዲትም ቀን ይፈቱ ሰልፍን ማየት አቅቶናል። የአባይን ግድብ መናፈሻ ዛፍ አበባ ተክል እያለ ብዙውን ሊያወናብድ ችሏል። የምኒልክን ቤተ መንግስት ስምን ሲቀየርና ታሪክን ሲያፈርስ በጅልነት ስንቱ ደግ ሰራ ብሎ አጨብጭቦለታል። በሺዎች የሚቆጠሩ ሕፃናት ተርበው ቆሼ ዳግም ድሆች ላይ ሊፈርስ አፋፍ ላይ ደርሶ ኮሎኔሉ ሚሊዮን ብር የሚያጠፋው በሌላ ነው። አገዛዙ የኢትዮጵያ ህዝብ የመጀመሪያ ጠላት ሲሆን ቅራኔውም በአመጽ እንጂ በመለላ የሚረግ የሚፈታ አይደለም። ከምናውቃቸው ጠላት ባዕዳን ባልተናነሰ ደግሞ የህዝብ ጠላት ያገዛዙ ተለጣፊዎችና ባንዳ አድርባይ ምሁራን ናቸው። በዚህ ላይ ምንም ብዥታ አያስፈልግም። ለዘረኛው አገዛዝ እርዳታ ብለው የሚረዱትን ወግዱ በሚል እናሳፈራቸው። የኢትዮጵያ ህዝብ አንገብጋቢ ችግር የአባይ መገደብ አለመገደብ ሳይሆን አንድነቱና መብቱ መጠበቁና ዘረኞች መወገዳቸው ነው። ቀደም ተከተል አብይና መለስተኛ ቅራኔዎችን እንገንዘብና እንደ ክብደታቸውና ይዘታቸው በተገቢው ትግል እንፍታቸው። ድል ለኢትዮጵያ ህዝብ፣ አገር አድን ትግል፣ ዘረኝነት ይውደም። Thank you.
እየተገደሉ አፍቃሪ እየሞቱ ተደማሪ ገዥዎች እንደፈለጉ የሚያሽቃብጡበት እድል እክል ቢገጥመውም በድንጋይ በጠጠሩ በጉቶ ማሳበብ የተለመደባት ሀገር ላይ መሆናችንን መዘንጋት አይኖርብንም። ወንጀለኛን ከህግ ይልቅ በክርን ለመቅጣት የምንጋበዝ፣ በይቅርታ ነጻ ለማውጣት የምንጥር፣ በቀልን በጸሎትና በልመና ለመፈወስ የምንጓጓ ሁሉም ነገር ለህግ ያለን ክብር እየዘቀጠ መሄዱን ያረጋግጣል። ገጨኝ መታኝ አነገለኝ ብሎ ማለትን ፈርተው ስሜታቸውን ዋጥ አድርገው ከነቁስላቸው ከመኖር ውጪ አማራጭ የሌላቸው ዜጎችን ቁጥር ከአመት ወደ አመት እየጨመረ እንዲሄድ እያደረግን ነው። አሻፈረኝ የሚል ጀግና ትውልድ እንዳይኖር ለማድረግ ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ፈሪስ ከኖረ ድረስ ጎበዝ መኖሩን ሊያስገዱት አይችሉም። ባንዳስ ካለም ጀግና መኖሩ ሀቅ ነው። ድሮ ጥንት አንድ እንደ ልቧ ኗሪ ሹመኛ ኗሪውን እያሰቃየ ሲኖር አባቱ የገደለበት ሰው በወሰደው ኦሪታዊ ምላሽ በመወገዱ በጎረቤት ዘንድ ሹክሹክታው ጎልቶበት አጉረምራሚዎች በሁለት ጎራ ተከፍለው ይታዩ ነበር። አንደኛው ወገን ያባትን ጓደኛ መግደል ተገቢ አይደለም ሲል፣ ሁለተኛው ክፍል ደግሞ በዝምታ የቤቴ መቃጠል ለቱሃኒም በጀኝ የሚል አይነት ስሜት ውስጥ መግባቱ ይስተዋል ነበር። እርግጥ ነው የገዳይን ጉልበት በመሳም የተገዳይ ወገን እርቅ ያወርድ ማለቱ የሚሰራ አይሆንም። ፍቅር በህግ ከታገዘ ባህል የመሆን እድል ይገጥማል። ያለ ህጋዊ ድጋፍ ግን ገደቡን ስቶ መንከስም ፍቅር እስከ መሆን ሊደርስ ይችላልና አደጋ አለው። በወዳት ገደልኳት የሚሉ አይነት ጨዋታ ወያኔንም በስተመጨረሻ አፍረክርኮታል። ወያኔን በፍራሽ አዳሽነት ለማገልገል የተነሳው አዲሱ ሹምም ቢሆን አይሳካለትም። ስልጣንን ወዶና አፍቅሮ ለህዝብ ሰላምን ማስተን የሚቻል አይደለም። ምክንያቱም ስልጣንና ግለኝነት የሚለያዩ ናቸውና ሰላምና ህዝብም እንደዚያው። ማንኛውም ትክክለኛ አይምሮ ያለው ዜጋ የኢትዮጵያን የታሪክ ውጣ ውረድ የሚያውቅ፣ አሁን ያለችበትን ሁኔታ የሚረዳ፣ በምንም አይነት መልኩ ህዝብን በአንድ ፓርቲ ራይ አስተዳድራለሁ ብሎ ማሰብ አይችልም። ወያኔ የኢትዮጵያን ህዝብ በጎሳና በዘር ሸንሸኝ እገዘዋለሁ የሚለው እቅዱ ከሽፎበታል። የከሸፈውም ህዝብ ስለማይፈልገው ነው። ይህንን የህዝብ ፍላጎት ለመቀልበስ የሚጥረው አዲሱ ሹም ልዩ ልዩ ምልጃዎችን እያቀረበ ነው። ህዝብን አጭበርብሮ ጊዜያዊ ድጋፍ ማግኘት ሀቅን ሊደብቅ አለመቻሉንም የተረዳው አይመስልም። አዲሱ ሹም እኛን አትጫኑን፣ እንደመስዋዕት ከፊት ለፊታችን እንጂ ከጀርባችን አትመልከቱ፣ በጥንቃቄ ካልተያዝን ወድቀን ልንሰባበር እንችላለን፣ ከተሰባበርን ደግሞ ስብርባሪው እግር ይቆርጣል እያለ ነው። ልክ አጼ ኃይለ ሥላሴ ለአንድ በጊዜው ታዋቂ ለነበረው አሳምነው ገብረወልድ ለተባለ የራዲዮ ጋዜጠኛ የሰጡትን አይነት መልስ ግርማዊ ጃንሆይ ከርሶ እድሜ በኋላ የኢትዮጵያ ድል ምን ይሆናል ብለው ይገምታሉ ለሚለው ጥያቄ፣ በመጀመሪያ የሀገሪቱ ህገ መንግስት ጠንቅቆ ማወቅ ያስፈልጋል በሚል በቁጣ ነበር የመለሱት። ወያኔም እኔን መንካት ኢትዮጵያን ማፍረስ ነው፣ መጀመሪያ የዘር ክልል ፖሊሲን ተግባራዊነት ማጤን ያስፈልጋል እያለን ነው። አዲሱ ሹም ከእቅዱ ጋር ሊሄድ የማይችለውን እንደ ኢሃፓ ያለ የብዙ ዘመን የትግል ልምድ ባለቤትና በኢትዮጵያ ፖለቲካ ላይ በቂ ተመክሮ ያለውን ድርጅት ማግለል የፈለገበት ምክንያት ግልጽ ነው። የሚገርመው ግን የዘለፋ ቃላት መሰንዘሩ ነው። ያም ቢሆን ግምት ውስጥ አስገባው እንጂ ውዳሴን አላስገኘለትም። አዲሱ ሹም ኢህአዴግ የማጭበርበሪያ እድሳቶች ስላደረገ የእድሜ ልክ ፓርቲ ከመሆን የሚያግደው ነገር የለም። ኢህአዴግን ለመቋቋም የህሊና ዝግጅት ያስፈልጋል፣ ከባድ ተፎካካሪ መሆን ያስፈልጋል እያለ ለራሳቸው የትግል ዓላማ ሳይሆን የሀገር ናፍቆት ያጠቃቸውን አዛንቶች እየቀለደባቸው ነው ያለው። እርግጥ ነው በሀገር ውስጥ ትግል ተወጥሮ በነበረበት ወቅት ባዳን እነዚህን በውጭ የሚገኙትን በመረጥ አስገባና ደጋፊ አድርጋቸው ብለው በመከሩት መሰረት ጠራርጎ አስገብቷል። ሁሉም ኦነግን እንዲያጭብ የተደረገ እንጂ ዋጋ ሰጥቶ ያነጋገራቸውም የለም። ቢያስገባቸውም እንኳንስ ለህዝብ አማራጭ ሆነው ሊገኙ እንደ አዲሱ ሹም ፕሮግራም በተደማሪነት ሚዛን የሚደፋ ሆነው አላገኛቸውም። ኮርስ እንዳይሰጣቸው እድሜያቸው ሳይቸግረው አልቀረም እንጂ አክብሮ እንኳን የሚመራቸው አይሆንም። ለምስጋናም እንኳን ድምጽ አለመስጠታቸው የራሳቸው ጉዳይ እንጂ የሹሙ ጉዳይ አይደለም። ኦነግ ገና እንደገባ ነው ስራው ላይ የዋለው። ሀገር ማፍረሱን፣ ህዝብ መከፋፈሉን በላይሰንስ እየተንቀሳቀሰበት ነው። ዋ ኋላ እያለ አዲሱን ሹም ሲያስፈራራ አንድነት የሚሉ ድምጻቸውን አጥተዋል። ትንፍሽም አይሉም። ግድያውን ለመተቸት የመራራ ጉዲናን ታህል እንኳን ድፍረት አላገኙም። በዚህ ላይ አዲሱ ሹም ከውጭ እንድትገቡ ፈቀድንላችሁ እያለ አንገታቸውን እንዲደፉ ያደርጋቸዋል። የህዝብን የውስጥ ድል አስቀምተው የገቡት እነዚህ የስም ድርጅቶች እንኳንስ ተጽዕኖ ፈጣሪ ሊሆኑ አድናቆትን እንኳን በወጉ ማቅረብ አልቻሉም። የትግሉም ሆነ የድሉ ባለቤት የኢትዮጵያ ህዝብ ነውና በትዝብት እየተመለከታቸው ነው። የወያኔው ሹም ውጭ ሀገራት የቆዩ ተቃዋሚዎችን ሳይቀር ወደ ሀገራቸው እንዲገቡ ፈቅጃለሁ፣ እስረኛ ፈትቻለሁ፣ የአዲስ አበባ ጥቂት ወጣቶችን ባስር ምንድነው ጥፋቱ እያለ ማካካሻ አድርጓቸዋል፣ አሸማቋቸዋልም። የእስከዛሬውን የስደት ኑሯቸውን ሁሉ አፈር አስገብቶባቸዋል። የትግላቸው መሰረት ሁሉ ህዝብ ሳይሆን የራሳቸው ጥቅም እስኪመስል ድረስ አጋልጧቸዋል። ይህ አይነት ሁኔታ ከኢሃፓ እንደማይጠበቅ የታወቀ ነው። ኢሃፓ የሚታገለው የታገለውም ህዝቡን ለስልጣኑ ለማብቃት እንጂ ከገዢዎች የራስም ሆነ የምሳ ግብዣ ላይ እየተገኘ የሚሞዳሞድ ፓርቲ አለመሆኑን ጠላቶቹ ማወቃቸው ያስደስተዋል። ለብዙ ዘመናት ደሃን ያገለለ ህዝብን ለስልጣን ያላበቃ የቤተ መንግስት ቁርጥን አሻፈረኝ ሲል የኖረ ነውና በግብዣው ተዋጥቶም ለግብዣው ቋምጦም አያውቅም። ለወያኔ የጥገና ለውጥ የሚያጨበጭቡ አንድም ጉዳዩ ያልገባቸው አለበለዚያም በአሜሪካኖችና በአረብ ሀገሮች አይዞ ባይነት የሀገሪቱ ችግር በዚህ አይነት መልኩ ይጠናቀቃል ብለው ያመኑ ናቸው። ባለፉት ዘመናት ሁሉ የውጭ ጣልቃ ገብነት በሀገራችን ላይ ያደረሰውን ጉዳት ማገናዘብ ያቃታቸው ናቸውና አትዋዙ ማለቱ ተገቢ ነው። በቆራጥ ትግል ሀገርን ማዳን አማራጭ የሌለው ነው። ድል ለኢትዮጵያ ህዝብ።
ዳኛውማ ሁሉም የኢትዮጵያ ጭቆን ህዝብ ነው። ከኢያሱ አለማየሁ ጓድ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራች አባልና አሁንም የድርጅቱ የከፍተኛ አመራር ኮሚቴ አባል ናቸው። በቅርቡ የመጀመሪያው አንጃመሪ የነበረው የብራነ መስቀል ረዳ ባለቤት የነበረችው የታደለች ኃይለ ሚካኤል ዳኛው ማን ነው የሚል መጽሐፍ ታትሞ ኢትዮጵያ ውስጥ በገበያ ላይ ውሏል። ትራዝነጠቁ የወያኔ ኮሎኔል የሃፓን ማጥቂያ አንድ መረጃ ሙሉ ያገኘ መስሎት መጽሐፉን እንዳነበበ ሰው እየተቀሰ በድርጅታችን ላይ ሊዘምትም ሞክሯል። የጌታቸው ማሩ ተቆርቋሪ ነኝ ሊል እንደሚቃጣው ማለት ነው። መጽሐፉ የወጣ ሰሞንም መላኩ ተገኝ የሚባል የሷ ቢጤ እንዲሁ በድርጅታችን ላይ ዘለፋና የሐሰት ክሶችን በቃለ መጠይቅ ሲደረድር ተደምጧል። የማያውቁትን ለማደናገር የሚያውቁትን በሐሰት ለመክሰስ ለመወንጀል ዘመቻው ሳይቋረጥ በኢሃፓ ላይ ቀጥሏል ማለት ይቻላል። በበኩሌ የግለሰቦቹን ስም ለማንሳት ቅንጣትም ፍላጎት ሳይኖረኝ አመታት አልፈዋል። ሁለቱም ለወያኔ ካደሩ ጊዜ ጀምሮ ለኔ ሞተዋል። ገጣሚ አዲ ሁሴን አንጃዎችን ሟቾቹ የሚለውን እቀበላለሁና ታደለች ከእስር ወጣ የወያኔ ሚኒስቴርና አምባሳደር ከሆነ ጀምሮ ዛሬ ስላለፈው አቋሙ መተንፈስ የማይሻው ሰውዬ ደግሞ በአዲስ ዘመን ጋዜጣ ወያኔን ደግፎ ኢሃፓን አውግዞ ከዚያም በሲያይ ቅጥረኛው በአብዱል አባቦራ በዩኒሴፍና ቀጥሎም ፓኖስ በተባለ የአሜሪካ ግብረሰናይ ድርጅት ተቀጥሮ የወያኔ የወጣለት ደጋፊ ሆኖ አዲስ አበባ ከገባና ኢህአዴግ ከወደቀ ኢትዮጵያ ተፈርሳለች ብሎ ራሱን ካዋረደ ጊዜ ጀምሮ ለኔ ሞቷል። በዚህ ግድ ሆኖ ስማቸውን ሳነሳ እየቀፈፈኝ ነው። ባጭሩ አይነታ ወያኔ ለወደል ዘረኞች የተጎነበሰ ማንም ቢሆን ማን ኢሃፓን ሊተች ቅንጣትም የሞራል ብቃት የለውምና ጉዳዩ በዚህ ሊያልቅ የሚገባው ነው ማለቱም ይቻላል። ታዲያ ለምን ምላሽ አስፈልጋቸው? የተሰው የተለዩንና በህይወት የሌሉ ጓዶችን በሐሰት እያነሱ ስለወገዙና በስልጣን ያለ የመሰለው ኮሎኔልም ቅጥፈታቸውን ይዞ ጸረ ኢሃፓ ዘመቻውን በማጧጧፉ በዝምታ የማይታለፍ ሆኖ በመገኘታቸው ነው። ይብላኝና ለቀባጣሪዎቹ አሁንም በህይወት ያለው ስለሆነ የሰማት ጓዶችን ክብር ስምና የድርጅቱን ሐቀኛ ታሪክ መከላከልም ግዴታዬ ነው በሚልም ነው። እንደ ዘመኑ አልባሌ ጋዜጠኞችና ቃለ መጠይቅ አቅራቢዎች እርሶን በመጀመሪያ ማልበል በሚል ዘር ቁጥርልን ሽፍንፍን ጥያቄ ገብቼ መልስ ልሰጥ ብችልም ስለነሱ አልሞክረውም። ኢሃፓ ነበርኩ ነኝና ዘር ቆጠራ መቼም አይሆንልኝም እንጂ ሟቾቹን በሚገባ አውቃቸዋለሁ። የሷም የፍቅር ትረካዋን የማነበው መጽሐፍ ሆኖ ከቶም ባልተገኘ ኢሃፓን ባትነካካ ኖሮ፣ ወርቅ ጓዶችን ስም ልታጎድፍ ባትጥር ኖሮ፣ የሰውየውን መጽሐፍም አለማንበብ ብቻ ሳይሆን የሞቱ ሰዎችን ቃለ መጠይቅ ድምፅ ላለመስማት የወሰንኩት ገና ሲሞቱ ወያኔ ሲሆኑ ነው። እንደ ጥላሁን ሆዲፍ ጀው ያልኩት ብዙ ነገር እንዳለ እነሱም ይረዱታል ብዬ እገምታለሁ። ለነገሩ ወርቹ የጠና ባንዳና እንኩቶ አንጃ ከኔ ምላሽ አያሻውም። ወደሚቀጥለው ከመግባቴ በፊት አንድ ሳላነሳው የማላልፈው ነጥብ በኢሃፓ ላይ መጽሐፍ ብለው የሚሞነጫጭሩት አብዛኞቹ ኢሃፓን ዛሬ ሊተቹ ሲነሱ ድርጅቱን ከተለዩ ግን ቢያንስ 30-40 ዓመታት እንዳለፋቸው ነው። አመራር ብለን ከሰጠናቸው ስም ውጪ በእውን መሪዎቹን እንኳ አያውቁም። ወደ ዋናው ትችት ከመግባቴ በፊት አንዳንድ ዛሬ ቡራ ከረዩ የባጢ ቆጡን መቀባጠርና ጥራዝነት ተቀነሰብናልና ጥያቄዎችን ሀቅን መሰረት አድርጌ ለማቅረብ ለሞከር የድርጅት መስራች የሰራዊት መስራች የሚባሉ ፈልተዋል። በርግጥ ይሃፋን በተመለከተ እነማን ናቸው በሀቅ መስራቾች ሊባሉ የሚችሉት? ተመልመለው በጉባኤ የተገኙት ከመጀመሪያው አመራር የተመረጡት ከመጀመሪያው አደራጅና ቆርቋሪ የነበሩት በዚህ መስክ ብዙዎች በርካታ ውሸት ነስተዋል። ማረም የእኔ ግዴታዬ ነው። ከመጀመሪያው እስካሁን በያፓነት አለሁና በበኩሌ ለጥያቄው ብዙ ክብደት የምሰጠው አልነበርኩም። ከታሪክ አጋጣሚና አቋም ጋር የተያያዘ ነውና የዛሬ የአመራር አባሎች ለምን በመስረታው አልነበራችሁም ብሎ ሊተች የሚነሳ ጅል ብቻ ነው። በያፓ መስራች ጉባኤ በስህተት ተገኝተው ወዲያውኑ ወደ መጡበት ሲመለሱ የከዱናሉ። በጉባኤው ቢገኙም ለአመራር ቦታ ብቃት የላቸውም ተብለው ያልተመደቡም ነበሩ። የምንተቻውን ግለሰብ ጨምሮ የአንጃው ባለቤት በመጽሐፏ ባሏን ሁሉን አድራጊና ፈጣሪ አድርጋዋለችና የአይሮፕላን ጠለፋውንም ቢሆን እሱ የጠነሰሰው አለመሆኑን መጥቀስ እፈልጋለሁ። በወቅቱ የተማሪው እንቅስቃሴ ካለው ሚናና አቀሞች ሁኔታው በመለወጥ ላይ ነውና የፖለቲካ ድርጅት መመስረት አለበት በሚል ተራማሽ ተማሪዎች መሰብሰብና መምከር ሲጀምሩ ባሏ ለፖሊስና ጸጥታ የተጋለጠ ስለነበር ቢያንስ እኔ በነበርኩባቸው ጥናት ክበቦች አይነት ስብሰባዎች ላይ አላየሁትም። ከዚህ በተያያዘ በተማሪዎች ማህበር የአድማ ኮሚቴ በሚስጥር የሚሰሩ ሲመለመሉ ብርሃነ መስቀልና አብዱል መጂድ ሁሴን ቀድመው የሚያዙ ስለነበሩ የአድማ ኮሚቴ አባሎችንም አያውቁም ነበር። የጠለፋውን እቅድ የወሰነውና የተስማማንበት ብንያም ገዛኸኝ እኔና አማኑኤል የተባለ እና ሳይቆይ የባከነ ተማሪ ነን። በእኔና ብንያም ቤት እየተፈራረቅን የመከርንበት ሲሆን ኃይለ ኢየሱስን ብንያም ጠቁሞ ሲያመጣው አብዲሳን ደግሞ እሱ ጠቁሞ አምጥቶታል። የአጼው አገዛዝ በተማሪዎች ላይ ቁርጥ እርምጃ ሊወስድ ወስኗል የተባለውን ስንሰማ ደግሞ ራነ መስቀል ቢለቀቅ አይበረክትምና አብሮ ከኛ ጋር መውጣት አለበት ይጠቅመናልም እሱ ብለን ሲፈታ አነጋግረነው ስለተስማማ አብሮን በጠለፋው ላይ ተሳትፏል። ለነገሩ ምግብ በመስራት ሆነ የአማርኛ ታይፕ ጸሐፊ በመሆንም በከፍተኛው ረድቶናል። ማደራጀት የሚለውን ሥራ በሀገር ቤት ጸጋዬ ገብረ መድህን ዋለልኝ ጸሎተ ሕዝቅያስ እንዲቀጥሉት በሚልም እነሱም በዚሁ ተሰማርተዋል። መስፍን ሀብቱ ወደ አልጄሪያ መጥቶ እዚያ ካለነው ተመካክሮ የማደራጀቱን ሥራ አሜሪካ ሊሰራ ተወስኖ ወደዚያው ዘልቋል። የጊዜያዊ አደራጅ ኮሚቴ የተመሰረተው በአልጄሪያ በነበሩት ጓዶች ሲሆን ወደ አውሮፓ በብራዚል የሐሰት ፓስፖርት ሄዶ የዛሬውን መስራች ነኝ ባይ የመለመለው ከአሉታዊ ግምገማ ጋር አሁንም በሕይወት ያለው ገዛኸኝ ነው። በተመሳሳይ መንገድ ብንያም አዳነ በሞስኮ እህቱ ስለነበረች እሷ ጋር ሊያርፍና እዚያ የነበሩትን በድርጅት ጥረት እንዲይዝ ተልኮ እህቱን ንግሥትን ባሏንም ክፍሉ ታደሰንም ሊመለመል ችሏል። በምስረታ ጉባኤው የተገኘው ደስታ ታደሰ ሳይውል ሳያድር የከዳን ከሷም ጋር በመኢሶን የተጠቃለለ ሲሆን ዓለሙ አበበም ወዲያውኑ ወደ አዲስ አበባ ገብቶ ከመኢሶንና ከደርግ ተቃቅፏል። ክፍሉ ታደሰም ጊዜውን ጠብቆ የሰራዊትና ድርጅት በታኝ ሚና ይዞ ያፋን በከፍተኛ ደረጃ ጎድቷል። በድርጅት ምስረታ ሂደት እንዴት ተሰራ? በአልጀርስ የነበርነው የሰራነው በጋራ ኃላፊነት በስብሰባ እየወሰን ነበር። መይሶኖች ሁሉን ሰሪ ብርሃነ መስቀል ነው የሚለውን አምነው ብዙ ተሳስተው ሰው አሳስተዋል። በአልጄሪያ የወጣው የጥላሁን ታከለ ጽሑፍ በብሔር ጥያቄ ላይ የጋራ ሥራ ውጤት ሲሆን ብርሃነ መስቀል በራሱ ለብቻውም አልጻፈውም። ጥላሁን ታከለ የሚለውን የሽፋን ስምም ብቻውን አላወጣ ወይም ሁሉም ተስማምቶበት ሳይሆን በብዙሃን ድምፅ ድጋፍ ነው። የምንተቸው ሰው ባልተሰናበተበት ምክንያት ለቀቅ ሲል ቢቀጥፍም የከተማው ተኩስ ዋና ደጋፊ ነበርና የጥላውን ታከለን ጽሑፍ ለምሳሌ ያንንም ስታሊን ወዘተ ማለቱም ከግራ ሆኖ የማይጠማው ገዛኝ እንዳለ አልደግፍም አልቀበልም ስታሊኒስት አማራጭ ነው ብሎ ከመጀመሪያው በግልጽ ተቃውሟል። በመስረታው ሂደት ዋና ሚና የነበረው ሌላው ዘሩ ክሽን ሲሆን ከኢትዮጵያ ለትምህርት ብሎ ወደ አሜሪካ ሲጓዝ በአልጄሪያ አልፎ ተማክረን ስራውንም ለይተን ተስማምተንበት ወደዚያ መሄዱን ታደለች ስለማታውቅ የጻፈችው ወይ ባሏ ከዘሩ ስለማይስማማ የነገራትን በጨፈን ተቀብላ ነው። በዚህ ላይ ያኔ በአዲስ አበባ በተራማሽ ተማሪዎች አካባቢ የነበረውን ውዝግብና ችግር ማንሳቱ ተገቢ ይሆናል። ውዝግቡ የጀመረው በዩኒቨርሲቲ አካባቢ ሲሆን በአገር ውስጥ የማስደራጀት ስራ የተሰጣቸው እነ ጸጋዬ ታስሮ የነበረውን ዋለልኝን ለማስፈታት ጥረት ያደርጉ ነበርና ጥረቱን የሚያደናቅፍ ሰላማዊ ሰልፍ እንዳይደረግ በመቃወማቸው ነበር። የድርጅት ምስረታ ጥረት መጀመሩን የሚያውቁት እነ ዘሩና ጸጋዬ የተሰጣቸው መመሪያ ይፋ ፖለቲካ እንቅስቃሴን ትተው ርቀው ሰልችቷቸው ስራ ፈለጋ እንደገቡ እንዲያስመስሉና የህቡ ማደራጀቱን እንዲቀጥሉ ነበር። ስራ ሊይዙ ሲፈልጉ በየመስሪያ ቤቱ በጸጥታው ትዕዛዝ አንቀጥራችሁም ስለተባሉ የጊዜውን የጸጥታ ኃላፊ የሆኑ ሰዎች እንዲያናግሩት አድርገናቸው መጥተው ያናግሩኝ ባለው መሰረት ጸጋዬና ዘሩ ሄደው አርፈን እንስራበት ብለው አናግረውት የጸጋዬ ትዝ ባይለኝም ዘሩ በኢትዮጵያ አየር መንገድ ተቀጥሯል። በሰፈር ልጅነት እሱም ሳይሆን እህት ወንድሞቹን አውቅ የነበረው ጌታቸው ማሩ እኛ አገር ልንለቅ ስንል ወደ ፖለቲካ የገባ ስለነበር እነሱም በቀና መንፈስ ለመደራጀት እየሞከሩ ስለነበር የነዘሩና ጸጋዬ ስራ ፍለጋና ትምህርት እንማር አልዋጥላቸው ብሎ ተቀየሙና በመሃላቸው ልዩነቱ ሰፋ። ተራማጆች ትምህርት ሲጨርሱ አድሃሪና ግለኛ ቢሮክራቶች መሆናቸው የተለመደ ነበርና የሚፈረድባቸው አልነበሩም። ሁኔታውም ከሮ ወደ ኋላም ኢህአፓ ሊታወጅ ሲል ሳሙኤል አለማየሁ ከአሜሪካ መልስ አስታራቂ ሆኖ አብዮትና የነጌታቸው ቡድን ዴሞክራሲያ ኢአድ ቡድን ተዋህደው ኢህአፓ ብለው ይፋ ሊሆኑ ችሏል። እኔና ብርሃነ መስቀል ከስራ አስኪያጅ ኮሚቴው ስንነሳ ጌታቸው ማሩና ሌሎች በኮሚቴውም በማዕከላዊ ኮሚቴውም ገብተዋል። ዘረኛ ኮሎኔል ሶስት ትግሬዎች የፖሊስ ቢሮ ኃላፊ ሆኑ በሚል ሊዘቅጥ ሲሞክር ራሱን አዋረደ እንጂ ብርሃነ መስቀል የስራ አስኪያጁ የአመራር አባል ኮሚቴ ውስጥ አልነበረም። ኮሎኔሉ የድርጅቱ ሊቀመንበር ብሎ አቅፎት የታየውም የዘንድሮ አንጃ መሪ እንኳን ሊቀመንበር ከማዕከላዊ ኮሚቴ ደጃፍ አካባቢም አልነበረም። ዘሩ ወደ አሜሪካ እንዲወጣ የተባለውም ከቆየ አይበረክትም በሚል ሲሆን በአልጄሪያ ቆይታው ስናናግረው የተወሰነው በአሜሪካ ስለላ ድርጅቶች አይን የገባ ስለሆነ እነ መስፍን ሀብቱንም እንዳያስበላብን ከፖለቲካ የራቀ ጆሊ ጃክ ይባል የነበረው አይነት የሆነ መስሎ እንዲታይ ነበር። ይህንንም ማስጠንቀቂያና ሐሳብ የሰጠው እኔ አውቀዋለሁ እንደ ልቡ ነው ያለው ራሱ ብርሃነ ስለነበር ሴትዮዋ የጻፈችው አስገርሞኛል። ዘሩ ከድርጅት እስኪሰናበት ድረስ ጸንቶ የሰራ ሲሆን ካንሰሩ ሊገድለው ሲልም አምስተርዳም ደውዬለት አገርህ ገብተህ ዘመድ አዝማድ ተሰናበት ስለው ምላሹ ቁጣና እነ ጸጋዬ ደብተራውን ወያኔ ፈታቸው እንዴ የሚል ብስጭት ነበር። አንዳንዶች አሁን አሜሪካ ያለ ፊልም አንሺው ኢትዮጵያዊ ያዛውንት ዘሩን ቃለ መጠይቅ አቅርቦለት እንዲህ እንዲያለው ቢሉም ጉዳይ ካለመሆኑም በላይ ለሐቅ ከቆመ ፊልም አንሺውም ዘሩ የተናገረውን ቅጂ አትሞ ቢያወጣና ሐቁ ቢታወቅ ደግ ይሆናል። ተሰናብቶ ከሄደ በኋላ ብንራራቅም ገነት በወያኔ ስትያዝ ደውሎልኝ ስለሷ ሁኔታም ሆነ ስለ መስራች ነን ባዮች የወያኔ ወዳጆች በዝርዝር ተነጋግረናል። ውይይት የጀመርነውና የቀጠለውም ከዚህ ወዲያ ነው። ወደዚህ ሁሉ ዝርዝር የገባሁት በዘሩ ላይ ተነሱ የተባሉ በዚህም በዚያም ዘመቻ ስለከፈቱበት ነው። የማያውቀው ቀባጣሪ መሆን ልምዱ የሆነ ኮሎኔል ለምሳሌ ጌታቸው ማሩን ያስገደለው ዘሩ ነው ብሎ ወጥ ሲረጥ በዝምታ ማለፍ የሚቻል አይደለም። ለነገሩ ጌታቸው ማሩ በቅድሚያ አንጃ በሞት ይቀጣል
የሚል ህግ ባለው ድርጅት ውስጥ ባልገባም ነበር። ለጥቆም ፖሊስ ቢሮ አባል ስለነበር ይህ ህጋችን ይሰረዝ ባለም ቀድሞ በተቃወመ ነበር። እንደሌሎች አልሆነም ግደሉት ብሎ ያባ እንደ ድርጅት አልወሰነም እንጂ ቢሆንም በህግ መሰረት እስከሆነ ድረስ ማንም ሊከሰው መሰረት አይኖረውም። ኮሎኔሉ የሚቀጥፈው ግን ጌታቸው ማሩ የተገደለው በዘሩ ነው በማለት ነው። መገደሉን ዘሩም ጸጋዬም እኔም ተጽፎልን የተነገረን አሲምባስ አለን ነው። በቦታው ቢያንስ በከተማ የነበረውና አሁንም የዛሬውን አንጃና ኮሎኔሉን ደግፎ አዲስ አበባ የሚመላለሰውን ያውቃል ተብሎም የተጠቆመውን ግለሰብ ቢጠይቁ የተሻለ ይሆናል። ያልወሰነውን ሰው ወሰነ ብሎ ከመክሰስ ለነገሩማ የድርጅት አባሎችን አጠፉ ብሎ በሚያውቁትና በተቀበሉት ህግ መሰረት ድርጅቱ ቢቀጣ ከዘመዶቻቸው ውጭ ስንቱን አገር ወዳድ የበሉት ዘረኞች ምን አገባቸው? ዳንጃ ተቆርቋሪ መስሎ የአሜሪካው ሹም ኮሎኔል የሚብከነከነው የፖለቲካ ፍጆታ ነው። ብዙዎቹ ከሳሾች ሀፍረተ ቢስ ደርጎች፣ ባንዳዎችና መሰላንጃዎች ሰውየውንም የሚከሱትን ግለሰብም ሆነ ድርጅቱን በሚገባ አያውቁትም። ሴትየዋ በአካል ሆነ በሌላ ዘሩን አታውቀውም። ጭራሽ እሷም አልካደችም። ዶክተር ተስፋዬ ደብሳይን ሆነ ሌሎችን ያታለለ ያደናገረ ግን እሱ ነው ስትል ግግም ብላለች። ለሟቹ ባሏ አለኝ ነበረኝ ባለችው ፍቅር መሰረት እሱ ጠላቶች ያላቸውን ሁሉ ብጠላ መብቷ ነው። ደርግ ወድቆ ከእስር እንደወጣች ሳይገዳት መወየን በመረጠችበትም ጊዜ ለእነ ታምራት ላይኔ አንድ ተለጣፊ መጽሔት ክሊኩ ይሰቀል ብላ ጸያፍ ጥሪ ማቅረቧንም አልረሳንም። በጥፋት አጃቢዋ ደግሞ የሩቁን ከቅርብ ስናየው ብሎ ስም ጠርቶም ያወገዘን ከመሆኑም በላይ ወያኔ የሚለውን ክቡር ስም የኢህአፓ ክሊክ በሕዝቡ አስጠላው ብሎ ከሶ የብዙዎቹን ተቃውሞ ያተረፈ ነበር። በቅርቡ ዘሩ ማኒፑሌተር፣ ሰው አደናጋሪ፣ ሸዋጅ ነበር ሲል ተደምጧል። እሱም ቢሆን እኔ እስከማውቀው ዘሩን በቅርቡ አያውቀውም። ተስፋዬ ደበሳይን የመሰለ የበሰለ ምሁር መናቅ ነው እንጂ ተስፋዬን ዘሩ ሆነ ማንም ባላመነበት የዘወረው ሰው አልነበረም። ያስተማራትን ያነቃትን ተስፋዬን እሷም ከርተዋለች ባሳዛኝ። እሷም ሆነ አጃቢዋም ሰውዬ ለምን ከድርጅቱ እንደተለዩ ሲያወሱ ጭራሽ ቅጥፈትን ማድረጋቸው አሳዛኝ ሆኖ አግኝቼዋለሁ። እውነት አይደለምና በሚያስገርም ሁኔታ ሰውየው በከተማው ትግል ሁኔታ ልዩነት ኖሮት እንደሄደ ሊያስመስል ሲሞክር፣ እሷም ደግሞ ልዩነቱ በከተማ ለምን ደርግና አጋሮቹ ላይ ተተኮሰ በሚል ተቃውሞው ወደ ክፍፍል እንዳመራ ልታሳምነንም ትሞክራለች። ቅጥፈት ለእኔ ደብዳቤ ጽፎ መልስ እንዳላገኘም ትጠቅሳለች። እሱም በምን ተአምር እንደሆነ ስለ ከተማው ውሳኔ ተጽፎለት ለእኔ ደብዳቤውን ልኮ ምን እንደደረሰ እንዳላወቀ ሊጠቅስ ሞክሯል። ለነገሩ ያኔም ቢሆን ተቃውሞውን ባስታወቀኝ ነበር፣ ግን ከሀገር ቤት ግንኙነት እሱን የማይመለከተው ስለሆነ ረስቶ ካልሆነ ለሱ የጻፈለት አልነበረም። ከሆነም በከተማው የራስ መከላከል እርምጃ አልስማማም ማለት ይችል ነበር ብሎም አያውቅም። በተጻራሪ ደግፎና የሰሜን አሜሪካ የነበሩ የያኔ ጓዶችን ተቃውሞ በአየለች ሽፋን ስም ሁለት በራሪ ወረቀቶችን አሳትሞ አውጥቷል። ምን አለ ያኔ እንዲህ መስሎን እንዲህ ጽፈን ነበር ቢባል፣ በበኩሌ የራስ መከላከል እርምጃውን የደገፍኩ ስለነበር ዛሬም ቢሆን በበቂ አላደረግነውም አሁንም ይደረግ ባይነኝ እንጂ የምደብቀው ምንም የለኝም። እሷም እሱም ግን በገሃድ ይዋሻሉ። ብርሃነ መስቀልም ከመጀመሪያው ለከተማ አስፈላጊ ሊሆኑ አንዳንድ እርምጃዎች መዘጋጀት እንዳለብን ምንም ተቃውሞ አልነበረውም። ሜዳ ሊገቡ ካልቻሉት ስዩሜ ማታ ማየት ስለማይችል ወይስ ዘርአ ብሩክ በውልደት ኤርትራዊ ስለሆነ ሻቢያ አላሳልፈውም ካለው ማን የተሻለ ይሆናል በሚለው ምርጫም ላይ ስዩሜ ብሎ ከሌሎች ጋር ወሳኝ ነበርና በዚህ ላይ ምንም ያልተካፈለና ያላወቀ ድንግል አስመስለው ሊያቀርቡት የሚጠሩት ትክክል አይደለም። ሁሉ ተቃውሞ ዛሬ ሁሉ አድሮ በከተማ ተኩስ ላይ ነው የሚሉት በቂ መረጃና ማጠየቂያ የለውም በሚገባው እንበለው ካል ውሸታቸውን ነው መረጃውን እንቀጥልበት ይከተላል
አበሽኛ የግጥም ስብስብ በሃማ ቱማ በ1992 ዓመተ ምህረት የታተመ ሚገባን ቋንቋ አማርኛ ብለን ኦሮሚፋ ብለን ጉራግኛ ብለን ብለን አገውኛ ከዚያም ሶማሊኛ ሲዳማ አፋርኛ ሌላም ሁሉ ቋንቋችን ነው ብለን ተሞኝተን ከርመን ንቃት ጎድሎን ባሽተን ከርመን ተደናግረን ነጻውጪ መጣልን የሚያነጋግረን የክላሽን ቋንቋ በልዎ የቦምብኛ ቋንቋ ጸንቶም ያስተመረን ገሎም ያናገረን በሚገባን ቋንቋ የሚያነጋግረን ነጭ ነው ሁሌም ልንጨህ ይላል ብርሃን ነኝ ስልጡን ገብሩልኝ ይላል ነጭ ነው እንግሊዝ አሜሪካ ባርነትን የሚመኝ ሁሌም ለአፍሪካ ነጭ ነው ማንነቱ ይፋ ቅኝ ገዥ አረመኔ በዝባዥ አይታክቴ ጸረ ጥቁር አውሬ ነጭ ነው የምናውቀው ሰይጣን እኛን የፈጀን ግን ጥቁር የኛ መሳይ ራሱን የጣለው ለፈረንጅ ያደረው ገንጣዩ ጠባቡ እብዱ ማን ነው ጨርቁን የጣለ ናላው የዞረ ብሎኑ ላልቶ ውሉን የታተ ማን ነው እብድ የለየለት ራቆት ያጁ ድሪቱ አሮብን ጥሩ ለባሹ ቋንቂኛ አውሪው ሱፍ ለባሹ የተሞሸረው ሀገሩን ከጂ ልቡ የሞተው ራቁት መሆን ካሳበደማ ሕፃኑ ሁሉ ምላተ ሕዝቡ አማኑኤል ገባ ያበደስ በእውነት ውሉን የሳተ አገር ወገኑን ሁሉን የካደ በንጹሐን ደም እየነገደ ለአምባገነኖች እየሰገደ ልብሱን ተላብሶ የተራቆተ ቅብጠት ዛፍ በረረ ወፍን ፍለጋ እምታርፍበት እምትዘፍንለት ፍየል ነጎደች ነብር እያለች
فرحات نفقات موتن فلقج اهيا نفا جبنا الدنيالة بلتو متنيا تدبرنيالة حابش عبته ويانين ترى حقر رستو درقن بيطلا تشاليالة تبسنا قبا ولو سادرم مكامك قبا وردت لبس حقرون عطا حبشا ببرها يمي بردو موچا قبتو يمي موكو تاني زوت يمي تقبو سايتا تات امي تالبا حازن وطوت ساكتا تكامتو بكلا وراج سينترار را تقومباش تلانت موتو يزاري سو بنقلاي يمي شوفو بله مساي تلالا مني مساي عرادة حبشانو حبشانو تلانت موتو يزاري سو بنقلاي ياشوف براسو لاي ميكالدو لاستيك بيت فنولن رزم من جرا يكبيان أسبلن موتن موتن فرا يالفا يالفنا تلانت زاري ستاي يزاريم زارينت زاريم تلانت قطاي كبار هونو كر نغن ماغنيت قداي مدرك لاي چوهت اگرين يامسوت لانقاچو تزغتو بتكبار نغاريت ستلت سفن زمتا نغسا مدرك بيكارن قوى ملاس يترسى وندجم مالفو قفون يقفو سيتوچم من ديهو وندون ياسناكو براقوت سونت نجريك ارو وردت يلبسو چاقوانين يقفو نجليت بمتاد دبالو نيبلو بسات شمر كبت انجتي تقاتلو نجليت عرر بننا كسل شلمت اقور دبو جنال هنا ريباطات كسرو باستي كسسو لحق قموتن بوشتي عتقو ليليتم سينغا هولم تغلطو ببعد مدينة مالشالوم ليطفو يا حساوي مسيح تاريخ كلهم كفو